እንደምሰነበታችሁ ውድ አድማጮቻችን የትምርታ ሃይማኖት መርሃ ግብራችንን ይዘን ቀርበናል። እንደምታስተውሱት ባለፉት ሳምንታት ስርዓተ ቤተክርስቲያንን በተመለከተ የተለያዩ መርሃ ግብሮችን ይዘን ቀርበናል። የዛሬውን ተከታይ ክፍልም እነሆ። ስርዓተ አምልኮ በቅድመ ንቅያ ቤተክርስቲያን በሚለው ነው። ቤተክርስቲያን ከተመሰረተችበት ጊዜ ጀምሮ የህብረት ጸሎቶች ነበሯት። የሐዋርያት ሥራ መጽሐፍ በቅዱስ ጴጥሮስ ስብከት አምነው ከአይሁድ ወደ ክርስትና ስለተመለሱት የመጀመሪያዎቹ ክርስቲያኖች ሲናገር ቃሉንም የተቀበሉ ተጠመቁ፣ በዚያም ቀን 3000 የሚያህል ነፍስ ተጨመሩ፣ በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በጸሎትም ይተጉ ነበር ይላል የሐዋርያት ሥራ ምዕራፍ 2 ከቁጥር 41። በጥንታዊት ቤተ ክርስቲያን የአንድነት ጸሎቶች እንደ ነበሩ ሁሉም ቢስማማም እነዚህ የአንድነት አምልኮች በስርዓትና በታወቀ የጊዜ ማዋቅር የሚደረጉ በመሆናቸው ላይ ጥርጣሬ ያላቸውና የማይስማሙ ወገኖች አሉ። የጥንቷ ቤተ ክርስቲያን አምልኮ ስርዓታዊና በጊዜ ማዋቅር የሚደረግ አልነበረም የሚሉት ሰዎች የጥንት ክርስቲያኖች የአምልኮ ጉባኤያቸው ልዩ ልዩ የመንፈስ ቅዱስ ስጦታዎች የሚታዩበትና ሰማያዊ በመሆኑ ምድራዊ የጊዜ መዋቅርና ስርዓት አያስፈልጉትም በማለት ምክንያታቸውን ያቀርባሉ። ይህንን አመለካከት በሁለት መልኩ ልንመረምረው ይገባል። የመጀመሪያው ጥያቄያችን መንፈሳዊነትና ስርዓታዊነት የሚቃረኑ ነገሮች ናቸው ወይ? በሰማይ ስርዓት የለም ወይ የሚለው ነው። ባለፉት ሳምንታት እንዳየነው ከስነ ፍጥረት ጀምሮ እግዚአብሔር የሰራቸው ስራዎች ሁሉ በስርዓት የተከናወኑ ናቸው። እግዚአብሔር ሰማይና ምድርን ከፈጠረ በኋላ ስለነበረው የተመሰቃቀለ ገጽታ መጽሐፍ ቅዱስ እንዲህ ይላል፣ ምድርም ባዶ ነበረች፣ አንዳችም አልነበራትም፣ ጨለማም በጥልቁ ላይ ነበረ። ዘፍጥረት ምዕራፍ 1 ከቁጥር 2። በዚህ ሁኔታ የነበረችውን ምድር እንደዚህ ውብና የሚያስደንቅ ስርዓታዊ ዑደት ያለባት ያደረጋት ማን ነው? መልሱን ቀጥለን ስናነበው እናገኘዋለን። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። ዘፍጥረት ምዕራፍ 1 ከቁጥር 2። ስለዚህ መንፈስ ቅዱስ ከአብና ከወልድ ጋር ሆኖ ፍጥረታትን በስርዓት የፈጠረ፣ በአበው በነቢያትና በሐዋርያት አድሮ የጥንት ስርዓቶችን የሰራ፣ አሁንም በቤተ ክርስቲያን ሊቃውንት እያደረ የቤተ ክርስቲያንን ስርዓት የሚሰራ የስርዓት አምላክ እንጂ ስርዓት አልባ የሚያደርግ እንዳልሆነ መጽሐፍ ቅዱሳዊ እውነታ ነው። ሁለተኛው ደግሞ በስርዓተ አምልኮ የጥንት ቤተ ክርስቲያን ታሪክ ምንድን ነው የሚለውን ጥያቄ መመለስ ነው። ያለፈን ነገር በዚህ ምክንያት ሊሆን አይችልም ብሎ መላምት ከመስጠት በእውነት የሆነው የትኛው ነው ብሎ ታሪኩን ማጥናት ይመረጣል። የሚቀጥለው ርዕሳችን ይህን ጥንታዊ ስርዓተ አምልኮ የሚያሳየን ነው። የቤተ ክርስቲያን ስርዓተ አምልኮ በአንደኛው ክፍለ ዘመን ወይም በዘመነ ሐዋርያት። ቤተ ክርስቲያን አመሰራረቷ በሐዋርያትና በነቢያት መሰረት ላይ ነው። ኤፌሶን ምዕራፍ 2 ከቁጥር 20። ስለዚህ የመጀመሪያው ክፍለ ዘመን ሐዋርያትና ነቢያት የተገናኙበት፣ በአንድ ላይ በሁለቱም ስም እስራኤል ዘስጋም ክርስቲያኖችም ተብለው መጠራት የሚችሉ ከአይሁድ መካከል ያመኑ ክርስቲያኖች የነበሩበት ዘመን ስለሆነ የነቢያትና የአበው ተስፋ ፍጻሜ የሆነችውን የቤተ ክርስቲያንን እውነተኛና ጥንታዊ ገጽታ የምናገኝበት ዘመን ነው። ከዚህም በተጨማሪ የመጀመሪያዋን ቤተ ክርስቲያን ስርዓተ አምልኮ ማጥናት ከዚያ በኋላ በአሕዛብ ዘንድ የተከፋፈለችውን ቤተ ክርስቲያን ስርዓተ አምልኮ ለማጥናት ያግዛል። በኢየሩሳሌም ይኖሩ የነበሩ የመጀመሪያዎቹ ክርስቲያኖች ከእስጢፋኖስ ሞት በኋላ በተፈጠረው ስደት ተበትነዋል። በተበተኑበትም ሁሉ ወንጌልን ሰብከዋል፣ ቤተ ክርስቲያንን አስፋፍተዋል። ይህንን አስመልክቶ የሐዋርያት ሥራ መጽሐፍ በዚያን ቀንም በኢየሩሳሌም ባለች ቤተ ክርስቲያን ላይ ታላቅ ስደት ሆነ፣ ሁሉም ከሐዋርያትም በቀር ወደ ይሁዳና ወደ ሰማርያ አገሮች ተበተኑ፣ የተበተኑትም ቃሉን እየሰበኩ ዞሩ ይላል የሐዋርያት ሥራ ምዕራፍ 8 ከቁጥር 1 እስከ 4። ስለዚህም ከእስጢፋኖስ ሞት በኋላ የተበተኑት ክርስቲያኖች የስብከተ ወንጌልም አኗኗርም ስርዓተ አምልኮውም የኢየሩሳሌሟን ቤተ ክርስቲያን መሠረት ያደረገ ነበረ። በዓለም የተስፋፋችው ቤተ ክርስቲያን የሥርዓትም ምንጯ የመጀመሪያዋ ሐዋርያዊት ቤተ ክርስቲያን መሆኗን ካየንና ሥርዓተ አምልኮዋን ማጥናትም ምን ያህል ጠቃሚ መሆኑን ከተረዳን ወደ ርዕሳችን ዋና ጥያቄ እንመለስ። በሐዋርያት ስብከት አምነው በኢየሩሳሌም ይኖሩ የነበሩ ከአይሁድ የተመለሱ ክርስቲያኖች ሥርዓተ አምልኳቸው እንዴት ነበር? ይህንን ጥያቄ ለመመለስ እነዚህ አይሁድ ክርስትናን በምን ምክንያትና በምን መልኩ እንደተቀበሉት ማወቅ ያስፈልጋል። በመሰረቱ ከአይሁድ ተመልሰው ክርስቲያኖች የሆኑት ሰዎች ክርስትናን ሲቀበሉ የቀደመ እምነታቸውን ትተው አዲስ እምነት እየተቀበሉ እንደሆነ አያስቡም ነበር። ለእነርሱ ክርስቶስ አበው ተስፋ ያደረጉት ነቢያት አያዋለሁ አሁን ግን አይደለም፣ እመለከተዋለሁ በቅርብ ግን አይደለም፣ ከያዕቆብ ኮከብ ይወጣል ከእስራኤል በትር ይነሳል ብለው ትንቢት የተናገሩለት መሲህ ነው። የሃይማኖታቸው መዳረሻ የሆነችው የመሲህ መንግስት ቤተ ክርስቲያን መሆኗንና በዚህም የአበውና የነቢያት ተስፋ መፈጸሙን ነበር እንጂ ያመኑት አዲስ ሃይማኖት አልነበረም የተቀበሉት። ስለዚህ በጥንታውያን ክርስቲያኖች እምነት ቤተ ክርስቲያን እግዚአብሔር ለጥንታውያን አበው ነቢያት ያደረጓቸው አምላካዊ መገለጫዎች ፍጻሜ፣ በኦሪት የነበሩት ሥርዓታት ሁሉ ከምሳሌነት ወደ እውነታነት የተቀየሩባት፣ የእስራኤል ዘሥጋ ረጅም ጉዞ መዳረሻ፣ የእስራኤል ዘነፍስ ማኅበር ናት። ይህ እምነታቸውም በተለያየ መንገድ ተገልጧል። የመጀመሪያው አይሁድ ከምኩራባቸው እስከሚያሳድዷቸው ድረስ ከምኩራብ አለመቅረታቸው ነው። ቀድሞውንም ጌታችን በሌላ ጊዜ ያላደረገውን ነገር ያደረገው ለቤተ መቅደስ ክብር በመቅናት ነው። ኢየሱስም ወደ ቤተ መቅደስ ገባና በመቅደስ የሚሸጡትን እና የሚገዙትን ሁሉ አወጣ፣ የገንዘብ ለዋጮችንም ገበታዎች የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዶች ዋሻ አደረጋችኋት አላቸው እንዲል ማቴዎስ ምዕራፍ 21 ከቁጥር 12። ከዚህም ሌላ ጌታ በአይሁድ ምኩራብ እየተገኘ ያስተምር፣ መጽሐፍትን ያነብ እና በምኩራብ የአምልኮ ሥርዓት ይሳተፍ ነበር። ከጌታ እርገት በኋላ በቅዱስ ጴጥሮስ ስብከት ያመኑት ክርስቲያኖችም በመቅደስ እየተገኙ ጸሎት ያደርጉ ነበር። የሐዋርያት ሥራ መጽሐፍ ያመኑትም ሁሉ አብረው ነበሩ፣ በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር እንዲል የሐዋርያት ሥራ ምዕራፍ 2 ከቁጥር 46። ይህም ከሐዋርያት ያዩት ነው። ይኸው መጽሐፍ ጴጥሮስና ዮሐንስም በጸሎት ጊዜ በዘጠኝ ሰዓት ወደ መቅደስ ይወጡ ነበር እንዲል የሐዋርያት ሥራ ምዕራፍ 3 ከቁጥር 1። ስለ ቅዱስ ጳውሎስም ጳውሎስ በእስያ እጅግ እንዳይቀመጥ ኤፌሶንን ይተው ዘንድ ቆርጦ ነበርና ቢቻለውም በዓለ ሐምሳን በኢየሩሳሌም ይውል ዘንድ ይቸኩል ነበርና ይላል የሐዋርያት ሥራ ምዕራፍ 20 ከቁጥር 16። ይህም የሆነው በአይሁድ ዘንድ በዓለ ሐምሳን ከያሉበት ተሰብስቦ በኢየሩሳሌም የማክበር ሥርዓት ስለነበረ ነው። ይህ የሚያሳየው እነዚህ ከአይሁድ የተመለሱ ክርስቲያኖች ራሳቸውን እንደ እውነተኞቹ የአብርሃም ልጆችና የአበው ተስፋ ተረካቢዎች ይቆጥሩ እንደነበር ነው። ይህ ሲባል ግን የአይሁድን ሥርዓት ሁሉ ይፈጽሙ ነበር ለማለት አይደለም። ክርስትና አዲስ እምነት አይሁን እንጂ ያለፉት ሁሉ የተፈጸሙበትና መጨረሻቸውን ያገኙበት አዲስ ታሪካዊ ክንውን መሆኑን አልዘነጉትም። በአንድ በኩል ክርስትና እግዚአብሔር ለአበውና ለነቢያት የጀመረው መገለጥና ድህነት ፍጻሜ በመሆኑና ያለዚህም ትርጉሙን ስለሚያጣ ከአይሁድ ታሪክና የአምልኮ ሥርዓት ጋር ሳይነጣጠል መታየት እንዳለበት ሲያምኑ፣ በሌላ በኩል ደግሞ በጥንቱ የአይሁድ ሥርዓት አምልኮ ውስጥ ስለ ክርስቶስና በእርሱ ስለ ተመሠረተችው ቤተ ክርስቲያን ትንቢታዊ መልእክት የነበራቸው ምሳሌያዊ ሥርዓቶች በአማናዊ መተካት እንዳለባቸው ያምኑ ነበር። በዚህ ዘመን የነበረችውና ለእውነተኛዋ ቤተ ክርስቲያን መሠረት የሆነችው ጥንታዊት ቤተ ክርስቲያን ሥርዓተ አምልኮ እነዚህን ሁለት ነገሮች መሠረት ያደረገ ነበር። እነዚህ ክርስቲያኖች ጌታችን በምሴተ ሐሙስ ከምሳሌነት ወደ አማናዊነት የቀየረውን የቅዱስ ቁርባን ሥርዓት በትጋት ይፈጽሙ ነበር። ይህም ስርዓት ከአይሁድ የበዓል አከባበር ስርዓት የአንዱ ቢሆንም ጌታ ሐዋርያትን ሰብስቦ ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር ያለለት ምሳሌውን እውነት ያደረገበት ሥጋውንና ደሙን ለዘላለም ሕይወት የሚሆን ሰማያዊ ኅብስትና መጠጥ አድርጎ የሰጠበት ክርስቶስ ዘወትር በምእመናን መካከል የሚገኝበት የቤተ ክርስቲያን የበዓልና የደስታ ሥርዓት መሆኑን አጥብቆ የሚያውቁ ጥንታውያን ክርስቲያኖች በትጋት ይፈጽሙት ነበር። እነዚህ ከአይሁድ የተመለሱ ክርስቲያኖች የአይሁድን በዓላት አዲስ ክርስቲያናዊ ትርጉም እየጨመሩ ያከብሯቸው ነበር። ከነዚህም መካከል ፋሲካና በዓለ ሐምሳ ተጠቃሾች ናቸው። በአይሁድ ሥርዓተ አምልኮ የሚፈጸሙትን ጸሎታት ግን በቤተ መቅደስ እየተገኙ ይፈጽሙ ነበር። በምኩራብም እየተገኙ መጻሕፍትን ይማሩ ነበር፣ እግዚአብሔርንም ያመሰግኑ ነበር። ሌሎች አይሁድም ቀስ በቀስ በክርስቶስ አምነው በአንድነት በምኩራብና በቤተ መቅደስ እየተሰበሰቡ እግዚአብሔርን የሚያመልኩበትን ቤተ ክርስቲያን የምኩራብ ወራሽ የምትሆንበትን ጊዜ በተስፋ እየጠበቁ ይኖሩ ነበር። ይህ የጥንት ክርስቲያኖች አመለካከት የተሳሳተ አይሁድ ዘመምነት ሳይሆን ወደፊት እንደምንመለከተው የቤተ ክርስቲያን እምነትና የቤተ ክርስቲያንን ሥርዓት አምልኮ በሁሉም ዘመናት ቅርጽ ያሳዘ መሠረታዊ ነገር ነበር። አይሁድ ዘመምነት እንዳንለውማ ይህንን አጥብቆ ከሚቃወመው ከቅዱስ ጳውሎስ ጀምሮ ሌሎች ሐዋርያትም ይፈጽሙት ነበር። ስለዚህ እነዚህ ጥንታውያን ክርስቲያኖች የተጠመቁ ብቻ የሚካፈሉትን የቅዱስ ቁርባን የምስጋና ሥርዓት አኮቴተ ቁርባን ለብቻቸው ይፈጽሙ ነበር። በሌላ በኩል ደግሞ በምኩራቡና በቤተ መቅደስ እየተገኙ በአይሁድ ሥርዓት መሠረት በቀን ውስጥ በተወሰኑ ሰዓታት የሚደረጉትን ጸሎቶች በክርስትና መንፈስ ያደርሱ ነበር። ምሳሌያዊ የሆኑትን የአይሁድ በዓላትም ከነ አማናዊ ፍጻሜያቸው ያከብሩ ነበር። እነዚህ የጥንት ክርስቲያኖች ከአይሁድ የተጋሯቸው የአምልኮ ሥርዓታት ከዚያ በኋላ ላለው የቤተ ክርስቲያን ሥርዓት አምልኮ ምሰሶዎች ወይም አዕማድ ሆነው ኖረዋል። የዛሬውን የትምህርት ሃይማኖት መርሃ ግብር እዚህ ላይ እናበቃለን። በሚቀጥለው ጊዜ የሥርዓተ ቤተ ክርስቲያንን ቀጣይ ክፍል ይዘን እንቀርባለን። እስከዚያው መልካም ሳምንት ይሁንላችሁ።